voice of America.
የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚያሰማውን ፕሮግራም አሁን ጀመረ።
ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን፣ የሐሙስ ግንቦት 4 2008 ፕሮግራማችንን ይዘን ቀርበናል። የምሽቱ አስተናጋጆቻችሁ ሰለሞን ክፍሌና
ቆንጂት ታዬ ነን። ለምሽቱ ካሉን ዝግጅቶች መካከል
ብዙዎቹ በቁጥር ስር ሆነዋል፣ የተወሰኑ ለማምለጥ ሞከሩ፣ ተገለዋል። ይሄ ዋጋ አለው። ዞሮ ዞሮ ሻዕቢያ የሚቀጥል ይመስለኛል እንደዚህ አይነት ነገር።
የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳን ድምጽ ነው የሰማነው። ምሽቱን ከዛሬ ከሰጡት ጋዜጣዊ ጉባኤ የተወሰደ ነው። በምሽቱ አብይ ርዕስ ይዘነዋል። በዚህ ባለፈው ወር ውስጥ በስድስት ክልሎች በደረሱ የጎርፍ አደጋዎች ከ72 በላይ ሰዎች መሞታቸውን የኢትዮጵያ መንግስት አስታውቋል።
እዚህ ጋ ላይ 23 ሰዎች ህይወት ነው የጠፋው። ፋር ላይ ባለው 5 ነው፣ ባሌ ላይ ባለው 9 ነው። እና በቅርቡ ከትናንት ወዲያ በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል በወላይታ ዞን የ32 ዜጎቻችን ህይወት እንዳለፈ ነው።
የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ ናቸው። በአብይ ርዕስ ዘገባ ይቀርባል።
ታንዛኒያ የታሰሩ ኢትዮጵያውያን ፍልሰተኞችን ወደ ሀገራቸው ለመመለስ አይኦኤም ሁኔታዎችን እንዲያመቻች ጠይቃለች የሚሉትንና ሌሎችንም ዘገባዎች ይዘናል። የሁለተኛው አጋማሽ ዝግጅቶችም ተቀናብረዋል። ወደ ዓለም ዜና እንለፍ።
በኦሮሚያ የተቀሰቀሰውን ተቃውሞ ስድስተኛ ወር ምክንያት በማድረግ ዛሬ በዓለም ዙሪያ የሚገኙ የኦሮሞ ተወላጆችና ሌሎች ኢትዮጵያውያን በትዊተርና በፌስቡክ አማካይነት ዘመቻ ጀምረዋል። በኦሮሞ ፌዴራሊስት ኮንግሬስ ዓለም አቀፍ እርዳታ ሰጪ ቡድን አስተባባሪነት ዛሬ በኢትዮጵያ ሰዓት አቆጣጠር እኩለ ቀን ላይ የተከፈተው ዘመቻ ዋና ዓላማም ባለፉት ስድስት ወራት መንግሥት በኦሮሞ ብሔረሰቦች ላይ አካሂዷል ያሉትን ሕገ ወጥ ግድያ፣ ድብደባና ከቤት ንብረት የማፈናቀን ወንጀል ለማጋለጥ ነው። ከዘመቻው አስተባባሪዎች አንዱ ዶክተር ብርሃነ መስቀል ሰኚ ያስረዳሉ።
የትዊተር እና የሶሻል ሚዲያ ካምፔን ወይም ዘመቻ ዓላማ የዛሬ ስድስት ወር እንደ ኢሮፓያን አቆጣጠር ኖቨምበር 12 2015 የተጀመረውን የኦሮሞ ህዝብ ከመሬቴ አልፈናቀልም፣ የኦሮምኛ ቋንቋ የፌዴራል መንግስት የስራ ቋንቋ ይሁን፣ በኢኮኖሚና በማህበራዊ ጉዳዮች በፖለቲካ ጉዳዮች የኦሮሞ ህዝብ ከፌዴራል መንግስት መዋቅሮች ተገሏልና ይሄ ይስተካከልልን ብሎ የጀመረውን የሰላማዊ ሰልፍ እንቅስቃሴ ስድስተኛ ወሩን ያስቆጠረበት ደረጃ ላይ ነው ያለ ነው። ያንን ለማስታወስና ለነኚህ የኦሮሞ ህዝብ ሰላማዊ ጥያቄዎች የኢትዮጵያ መንግስት ምላሽ እንዲሰጥ ለመጠየቅ ነው። በሶሻል ሚዲያ
መገናኛ ብዙሀን የሚካሄደው ዘመቻ ዓላማ ያደረገው የኢትዮጵያ መንግስት ባለስልጣናትን፣ ዓለም አቀፍ መገናኛ ብዙሀንንና የሰብአዊ መብት ድርጅቶችን ነው። የኢትዮጵያ መንግስት የኦሮሞ ህዝብ ላቀረባቸው የፖለቲካ የኢኮኖሚና ማህበረሰባዊ ጥያቄዎች ተገቢ ምላሽ እንዲሰጥ ጫና ያሳድሩ ዘንድም ዘመቻው ለዓለም አቀፉ ህብረተሰብ ጥሪ ያቀርባል።
ኬንያ ግዛቷ ውስጥ ያሉትን የሶማሊያ ስደተኞች መጠለያ ካምፖች ለመዝጋት የደረሰችበት ውሳኔ በጥልቅ እንዳሳሰበው የሶማሊያ መንግስት ዛሬ አስታውቋል። የውጭ ጉዳይ መስሪያ ቤቱ በዚህ መግለጫው እቅዱ ብዙሃኑን የሶማሊያ ስደተኞች ከመጉዳቱን ባሻገር የሽብርተኝነትን ስጋት ያባብሳል እንጂ አያሻሽለውም ብሏል። የሶማሊያ የውጭ ጉዳይ ሚኒስቴር አክሎም ለችግር የተጋለጡ ሶማሌዎችን ከመጠለያ ማባረር በአካባቢው ያለመረጋጋት ስጋትን ከማክበድ በቀር የሚፈይደው ነገር አይኖርም ሲል አስረድቷል። የውጭ ጉዳይ ሚኒስትሩ አብዲሳላም ሀድሊዬ ኦማር ከኒውዮርክ ለአሜሪካ ድምጽ ሲናገሩ ካምፖቹ የአልሸባብ ነውጠኞች መስተናገጃ ሆነዋል ስትል ኬንያ ያቀረበችውን ክስ አስተባብለዋል። ኬንያ ስደተኞችን ወደ ሶማሊያ መልሳ እንዳትልክም የውጭ ጉዳይ ሚኒስትሩ አስጠንቅቀዋል። ማሰብ ያለብን አሉ፣ ሕጻናትና ወጣቶችን ወደ ጁባ ሸለቆ ካመጣችሁ ጽንፈኞች አጋጣሚውን በመጠቀም ወይ ይጎዷቸዋል አለያም ለውትድርና ይመለምሏቸዋል ብለዋል የውጭ ጉዳይ ሚኒስትሩ አብዲሰላም ሀርሊዬ ኦማር። ኬንያ የስደተኞች ካምፖችን ለመዝጋት ከውሳኔ መድረሷን እንዳሳሰባቸው ዩናይትድ ስቴትስ የተባበሩት መንግስታትና የሰብአዊ መብት ቡድኖችም ገልጸዋል። እቅዷን ዳግም እንድትፈትሽም ጥሪ አቅርበውላታል።
በተያያዘ ዜና የዩናይትድ ስቴትስ ኃይሎች በዛሬው ዕለት በነውጠኛው ምሽግ ላይ ጥቃት የከፈቱትን ይቅርታይን ዜና እንደገና እደግመዋለሁ። የዩናይትድ ስቴትስ ኃይሎች በዛሬው ዕለት በነውጠኛው ምሽግ ላይ ጥቃት የከፈቱትን የሶማሊያ መንግስትና የአፍሪካ ህብረት ኃይሎች እያገዙ ባሉበት ወቅት በአልሻባብ ነውጠኞች ላይ ተኩሰዋል። ድንገቱ የደረሰው ከዋና ከተማዋ ሞቃዲሾ ምዕራብ 40 ኪሎ ሜትር ርቀት ላይ በምትገኘው በሳቢድ መንደር ውስጥ መሆኑ ተዘግቧል። የዩናይትድ ስቴትስ ኃይሎች የመከላከሉን እርምጃ የወሰዱት በአፍሪካ ህብረት የኡጋንዳ ወታደሮች ጥቃት በተከፈተባቸው ጊዜ ነው ሲሉ አንድ የዩናይትድ ስቴትስ መከላከያ ሚኒስቴር ባለሥልጣን ለአሜሪካ ድምፅ ተናግረዋል። አንድ ሌላ ስማቸው እንዳይገለጽ የጠየቁ ከፍተኛ የሶማሊያ ባለሥልጣናት በበኩላቸው ደግሞ የዩናይትድ ስቴትስ ሄሊኮፕተሮች ሚሳይሎች ተኩሰው ሦስት የአልሻባብ ብረት ለበስ ተሽከርካሪዎችን መጥተዋል ብለዋል። በትንሹ 7 የነውጠኛው ቡድን አባላትም መገደላቸውን ገልጸዋል። የዩናይትድ ስቴትስ ኃይሎች በአሚሶም ውስጥ በይፋ የሚጫወቱት ሚና ምክርና እርዳታ መስጠት መሆኑ ይገለጻል። ናይጄሪያ ውስጥ ተጠርጣሪ የጽንፈኛ እስላማዊው ቦኮ ሐራም አባላት በሚታሰሩበት ወታደራዊ የስር ማዕከል በከበደ ጉስቁልና የነበሩ ቁጥራቸው ወደ 12 የሚጠጋ ልጆች ሕፃናትም ጭምር በዚህ የአውሮፓውያኑ ዓመት መሞታቸውን አምነስቲ ኢንተርናሽናል አስታውቋል። ለሰብአዊ መብቶች ከብሬታ ተሟጋቹ ድርጅት ናይጄሪያን በተደጋጋሚ ሲከሳት ቆይቷል። የናይጄሪያ መንግሥት በበኩሉ ክሶቹን ያስተባብላል። ቦኮ ሐራምን በስኬት ድል እየመታሁ ነኝ ሲልም ያስረዳል። የአሜሪካ ድምፅ ሄንሪ ሪጅዌል ያጠናቀረውን ዘገባ ቆንጅት ታቀርበዋለች።
እድሜያቸው ከስድስት ዓመት በታች የሆኑ 11 ልጆች ሕፃናትም ጭምር ያሉባቸው በሰሜን ምስራቅ ናይጄሪያ ማይዱጉሪ በሚገኘው ጊዋ ወታደራዊ ሰፈር ባለ እስር ቤት እንደሞቱ ነው አምነስቲ ኢንተርናሽናል የገለጸው። በእስር ካምፑ ታስረው የነበሩ ሰዎችን በማነጋገር ማስረጃ እንደሰበሰበ ያስታወቀው አምነስቲ ሪፖርቱን በፎቶግራፍና በቪዲዮ አስደግፏል።
They have seen the dead children being removed from the overcrowded cells. They have seen የሞቱት
ልጆች አስከሬን ከመጠን በላይ ከተጨናነቀ የእስር ቤቱ ክፍል ሲወጣ አይተዋል። ሕፃናቱ ይደርስባቸው የነበረውንና ለሞትም ያበቃቸውን የከፋ አያያዝ ተመልክተዋል።
በወታደራዊ ካምፑ አቅራቢያ በሚገኝ መካነ መቃብር በቅርቡ የተቆፈሩ ምልክት የሌላቸው ጉድጓዶች የሳተላይት ፎቶዎችንም አምነስቲ ኢንተርናሽናል በማስረጃነት አቅርቧል። ምስክሮቹ ለአምነስቲ እንደተናገሩት በሳምንት 2 ወይ 3 ጊዜ በቁሻሻ መጫኛ መኪናዎች የስረኞች አስከሬን ወደ መቃብሩ ይወሰዳል። አንዳንዶቹ ልጆች የሞቱት ኩፍኝ ይዟቸው ሕክምና ባለማግኘታቸው መሆኑንና የከፋ የምግብና የሚጠጡት ውሃ እንዲሁም የሕክምና ችግር መኖሩን የአይን ምስክሮቹ አስረድተዋል።
Almost 150 people have died in detention this year.
ዘንድሮ ቁጥራቸው 150 የሚጠጋ ሰዎች ሞተዋል። አብዛኞቹ እጅግ በከፋ ሁኔታ የነበሩ ወንዶች ናቸው። እንደ ሰርዲን ታጭቀው ተጠጋግተው ስለሚተኙ ትንሽ ገልበጥ ሊሉ እንኳን ፈጽሞ አይችሉም ነበር። አንዱ የአይን ምስክራችን ሁኔታውን በጸዳጃ ቤት ውስጥ መኖር ማለት ነው ሲል ነበር የገለጠው።
አምነስቲ በዘገባው እንዳለው በአሁኑ ጊዜ በማይዱጉሪ ወታደራዊ ካምፕ 1200 እስረኞች ያሉ ሲሆን ቢያንስ 120 ልጆች ናቸው። የናይጄሪያ መንግስት ወንጀላውን ያስተባብላል። የጦር ኃይሉ ቃል አቀባይ ራቢ አቡበከር ለቪኦኤ በቴሌፎን በሰጡት ቃል አምነስቲ ወታደራዊ ሰፈሩን ገብቶ እንዲጎበኝ ፈቅደንለታል፣ ያቀረባቸውንም ሐሳቦች ተግባራዊ አድርገናል ብለዋል።
ለረጅም ዓመታት ስልጣን ላይ የቆዩት የዩጋንዳው ፕሬዚደንት ዩዌሪ ሙሴቬኒ ዛሬ ለሌላ 5ኛ ዙር የስልጣን ዘመን ቃለ መሐላ ፈጽመዋል። ሙሴቬኒ እንደ አውሮፓውያን ዘመን አቆጣጠር ከ1986 ዓመተ ምህረት ጀምሮ ላለፉት 30 ዓመታት መሆኑ ነው ስልጣን ላይ እንዳሉ ይታወቃል። የዛሬው የፕሬዝደንቱ ቃለ መሐላ ስነ ስርዓት ግን የተፈጸመው በከፍተኛ ውጥረት መሃል መሆኑ ተዘግቧል። መንግስት በሀገሪቱ ያሉ ጠቅላላ የማህበረሰብ መገናኛ ብዙሃንን ከቃለ መሐላው ስነ ስርዓት በፊት ቆርጧል። ፖሊስ በመላ ዋና ከተማዋ ካምፓላ በተጠንቀቅ መቆሙ ታይቷል። ትላንት በከተማዋ ግጭት ተፈጥሮ እንደነበር አይዘነጋም። በመጨረሻም ዛሬ በለንደን የተሰበሰቡ የዓለም መሪዎችና ዲፕሎማቶች ስር የሰደደን ሙስና ይበልጥ በተሳካ ሁኔታ እንዋጋለን ሲሉ ቃል ገብተዋል። የጸረ ሙስናውን የመሪዎች ጉባኤ የከፈቱት የብሪታንያው ጠቅላይ ሚኒስትር ዴቪድ ካምረን ጉቦ ዓለምን ያዳረሰ ካንሰር ነው ብለዋል። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆች ሰለሞን ክፍሌና
ቆንጂት ታየነን። ለምሽቱ ካሰናዳናቸው ዘገባዎች መካከል
ለምሳሌ በኢትዮጵያ ባካሄዱት የፓርላማ አባላት ምርጫ አንድም እንኳ የተቃዋሚ ፓርቲ አባል ለሸንጎ አባልነት አልበቃም። በሌላ በኩል የጸጥታ ኃይሎች በወሰዱት የኃይል እርምጃ በመቶዎች የተቆጠሩ ዜጎች ተገድለዋል። በቻድ ለፕሬዝዳንቱ ድምፃቸውን ባለመስጠታቸው ብቻ በርካታ የጦር ሠራዊቱ አዛዦች ዘብጥያ ወርደዋል። ይሁንና አሜሪካ ለዚህ ተገቢውን ምላሽ ስትሰጥ አላየሁም።
በዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ ከፍተኛ አመራር አባል የሆኑት ሴኔተር ቤን ካርደንን ድምፅ ነው የሰማ ነው። በአፍሪካ ሽብርተኝነትን ለመዋጋት አሜሪካ በምትሰጠው እርዳታና በአገሮቹ ባለ የሰብአዊ መብት አያያዝ መካከል አለ ስላሉት ክፍተት ከተናገሩት የተወሰደ ነው። ዘገባ ይቀርብበታል። አሁን ወደ ምሽቱ አብይ ርዕስ እናልፋለን።
የሻቢያ ተላላኪዎች ሲሉ የጠሯቸው ኃይሎች በሰሜን ኢትዮጵያ የሽብር ድርጊት ለመፈጸም ያደረጉት ተደጋጋሚ ሙከራ ከሽፏል ሲሉ የኢትዮጵያ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊው አቶ ጌታቸው ረዳ ዛሬ በሰጡት መግለጫ ተናግረዋል። ሚኒስትሩ አክለውም አሁን ደግሞ ሻቢያ በደቡብ የሀገሪቱ ክፍል ተመሳሳይ ሙከራ ማድረግ መጀመሩን እና ይህንን ድርጊቱን ይቀጥልበታል ብዬ አምናለሁ ብለዋል። በሌላ በኩል ደግሞ በተለያዩ የሀገሪቱ ክፍሎች በደረሰው የጎርፍ አደጋ የብዙ ሰዎች ሕይወት መጥፋቱንና ሰብል መውደሙን አቶ ጌታቸው ጠቁመዋል። መለስካቸውማ ተጨማሪ ዘገባ አለው።
የኢትዮጵያ መንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ዛሬ ለሀገር ውስጥ የመገናኛ ብዙሀን ጋዜጠኞች በሰጡት መግለጫ ላይ ለተነሱ የተለያዩ ጥያቄዎች መልስ ሰጥተዋል። በዚህ ወቅት ከተነሱት ጥያቄዎች መካከል በቅርቡ በሀገሪቱ ደቡባዊ አቅጣጫ በመግባት የሽብር ተግባር ለመፈጸም ሲንቀሳቀሱ ተያዙና ተገደሉ በተባሉ ኃይሎች ላይ ያነጣጠረ ነበረ። አቶ ጌታቸው ረዳ እንደዘረዘሩት ይህን የሽብር ድርጊት በኢትዮጵያ ውስጥ ለመፈጸም የሚንቀሳቀሰው የሻዕቢያ መንግሥት ነው። ጊዜውም የቆየ እንደሆነና ትኩረቱ የነበረው በሰሜን ኢትዮጵያ አቅጣጫ እንደነበረም ይገልጻሉ።
አሁን በደቡብ አቅጣጫ ሌላ ዙር የሰሜኑ ብዙ አላዋጣም። በአማራ ክልልም በተደጋጋሚ ባለፉት ሶስት ወራት በተደጋጋሚ ውዛት ሌላፕ ሙከራ ያደርገው ብዙዎቹ እንደደረሱ ይገደላሉ። አንዳንዶቹ እጅ ይሰጣሉ። አንዳንዶቹ አንድ ሁለት ሶስት ቀን ተደብቀው ቆይተው እንደገና ወይም እጅ ይሰጣሉ ወይም ኒውትራላይዝ ይደረጋሉ።
ከቀናት በፊት በደቡብ ኢትዮጵያ በኩል ጥቃት ለመፈጸም በሻቢያ ተልከው መጥተዋል ያሏቸው ኃይሎች አመጣት በእጅጉ የተደራጀ እንደነበረም አቶ ጌታቸው አስረድተዋል። በርካቶችም በመደበኛ የአየር መንገድ በረራ መስመር ወደ ዩጋንዳ ደርሰውና ወደ ኬንያ ተሻግረው ሀገር ውስጥ የገቡ እንደነበረ የገለጹት ሚኒስትር የኢትዮጵያ የደህንነት መረጃ መስሪያ ቤት እንቅስቃሴያቸውን ከአስመራ ጀምሮ ይከታተል እንደነበረ ገልጸዋል። እነዚህ ኃይሎች ግን የሽብር ተልኳቸው እንዳልተሳካና በርካቶቹ እንደተያዙ፣ ሌሎቹ ደግሞ እንደተገደሉ ያስረዱት አቶ ጌታቸው ሻዕቢያ ይህን ድርጊቱን ወደፊትም ሊቀጥል እንደሚችል ግምታቸውን ሰጥተዋል።
ብዙዎቹ በቁጥር ስር ውለዋል። የተወሰኑ ለማምለጥ የሞከሩ ተገለዋል። ይሄ ዋጋ አለው። ዞሮ ዞሮ ሻዕቢያ የሚቀጥል ይመስለኛል። እንደዚህ አይነት ነገር ዋጋው የሚከፍለው ዋጋ እስኪሆን ድረስ የማያዋጣው ሙሉ በሙሉ የማያዋጣው መሆኑን እስኪያውቅ ድረስ፣ ስለዚህ የማያዋጣው ዋጋ ምንድን ነው የሚሆነው የሚለው በሂደት ምናየው ነው የሚሆነው።
በጋዜጠኞች ከተነሱ ጥያቄዎች መካከል ሌላው ደግሞ በአሁኑ ወቅት በኢትዮጵያ እየጣለ በሚገኘው ዝናብ ምክንያት የሚከሰተው ጎርፍ ስለሚያስከትለው አደጋና በመንግስት በኩል እየተወሰደ ስላለው እርምጃ ምንነት የተመለከተ ነበረ። አቶ ጌታቸው እንዳስገነዘቡት ከሆነ የጎርፍ አደጋ በድርቅ ከሚከሰት አደጋ ይልቅ አስቀድሞ ለመገመት አስቸጋሪ እንደሆነና እንደ ኢትዮጵያ ባሉ ሀገሮች ደግሞ ያለው አቅም አነስተኛ በመሆኑ የመከላከሉን ስራ ይበልጥ ያከብደዋል። ይሁንና በመንግስት በኩል የተቻለው ሁሉ እየተሰራ ለመሆኑ ፍንጭ ሰጥተዋል።
አሁን ትኩረት ማድረግ ያለብን በእኛ ጥረት መቅረት ያለባቸው አደጋዎች እያስቀረን ነው የሚለው ነው። ከዛንሳር መንግስት የተቻለውን ጥረት እያደረገ ነው። በተደጋጋሚ ይሄ የማስጠንቀቂያ የዚህ በየለቱ ሜትሮሎጂ የሚሰጣቸው ማስጠንቀቂያዎች ይህም ጽህፈት ቤት በተደጋጋሚ ጉዳዮችን ያነሳል። የስጋት አመራር የአደጋ ስጋት አመራር ኮሚሽንም እንደዚሁ መረጃዎችን ያወጣል። በዛ ላይ ተመስርተን ችግሩ ወደ ተባባሰ ደረጃ እንዳይሄድ ጥረት ማድረግ እንቀጥላለን።
እስካሁን ደርሷል ያሉትንም ጉዳት አብራርተዋል። መንግስት አስቀድሞ በገመተው ግምት በዚህ ጎርፍ ምክንያት እስከ 500 ሺህ ህዝብ ሊፈናቀል እንደሚችልና የግምት ግን በየጊዜው ከሚገኘው መረጃ አኳያ እንደሚከለስ ገልጸዋል። አሁን በተወሰኑ ስፍራዎች ደርሷል ስለተባለው ጉዳት ግን ይህም ብለው ነበረ።
እስካሁን ባለን መረጃ በርካታ ሰዎች ህይወት ጠፍቷል። እስካሁን ባለን ግምት ወደ 100 የሚጠጉ ሰዎች በጎርፍ አደጋ ህይወታቸውን አጥተዋል። ይሄ ወደ ከፋ ጉዳት ሳያደርስ በተለይ ምስራቅና ምዕራብ ሐረርጌ ከበልግ ዝናብ መሻሻል ጋር ተያይዞ ሰብል ተሸፍኖ የነበሩ አካባቢዎችም እንደዚህ በጎርፍ የተጥለቀለቁበት ሁኔታ ነው። ዞሮ ዞሮ ድርቁን በተወሰነ መልኩ መቋቋም ችለን የነበረ ቢሆንም አሁንም ቢሆን ጎርፍ ያመጣውን አደጋ ግምት ውስጥ በማስገባት የተጎዱ ወገኖችን ለማገዝ የተጀመረው ጥረት ተጠናክሮ የሚቀጥል ነው የሚሆነው።
አቶ ጌታቸው ረዳ በቅርቡ ከደቡብ ሱዳን ወደ ኢትዮጵያ ዘልቀው በገቡ ታጣቂዎች ስለተወሰዱትና በአሁኑ ጊዜ እየተመለሱ ስላሉት ሕፃናት እና ስለሌሎችም ተዛማጅ ጉዳዮች ማብራሪያ ሰጥተው ነበረ። በእነዚህ ርዕሶች ላይ ሰሞኑን እንዘግብባቸዋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ እስላማዊ መንግሥት ነኝ የሚለው የሁከትና የሽብር ቡድን ኢትዮጵያውያንን ገድያለሁ ሲል ስላወጣው መግለጫም አቶ ጌታቸው ተጠይቀው የሚከተለውን ብለዋል።
አሸባሪ አይኤስ በኢትዮጵያ ላይ እርምጃ ወስጃለሁ፣ ግድያ ፈጽሜያለሁ ብሎ መግለጫ እንደሰጠ በሚዲያ ተከታትለናል። በጉዳዩ ላይ ከሚዲያ ከሰማነው ውጭ ዝርዝር መረጃ የለንም። ዝርዝር መረጃ ለማግኘት ይሞከራል። ጉዳዩ ዝርዝር መረጃ ማግኘት እና ያለማግኘት ጉዳይ አይደለም። አይስ ኢትዮጵያ እንግዲህ ያለው ማለቱ ብቻውን በቂ ነው። አሳዛኝ ነው። ከአሁን በፊትም የተፈጸመ ድርጊት ነው። ዞሮ ዞሮ በአስቀያሚ የሽብር ተግባር ውስጥ የተሰማራ ድርጅት የፈለገውን ያክል የተለያየ ምክንያት ሲደረድር፣ ዞሮ ዞሮ ሽብር በማንም አገር ዜጋ ላይ የፈጸም ሽብር ነው። በኢትዮጵያ ላይ ሲፈጽም ደግሞ ይበልጥ ያሳዝነናል። ስለዚህ የምንከታተሉ ነው የሚሆነው። ያገኘነው ዝርዝር መረጃ ምንም ይሁን ምን ግን አይስ ኢትዮጵያን ገደልኩ ብሎ መግለጫ ማውጣቱ ብቻውን ለኢትዮጵያን ልብን የሚሰብር እጅግ የሚያሳዝን ድርጊት ነው። ስለዚህ ለመላው ኢትዮጵያውያን ወንድሞቻችን፣ እናቶቻችን በተቻለ መጠን እንደዚህ አይነቶቹን ጉዞዎች ማስቀረት የሚቻልበት ሁኔታ ቢኖር መንግስት አልባ የሆነ በአሸባሪዎች ተጽዕኖ ስር ያለ አካባቢ ውስጥ ዞሮ ዞሮ እንደዚህ አይነቱ ነገር መከሰቱ የማይቀር እንደሆነ ታውቆ የተለየ ጥንቃቄ የሚደረግ መንግስት አሸባሪዎች በየትኛውም አካባቢ ሆኖ የሚፈጽሙት ድርጊት በማንኛውም የሰው ዘር ላይ የሚፈጸም ድርጊት እንደሆነ ያምናል። በሽብር እና በአሸባሪዎች ላይ በራሳችን መንገድ የጀመርነውን ትግል አጠናክረን መንቀጥል ነው የሚሆነው። ከሌሎች አጋሮቻችን ሆነን በእንደዚህ አይነት ድርጊት ፈጻሚዎች ላይ እርምጃ መውሰድ የጀመርነውን ጥረት አጠናክረን መንቀጥል ይሆናል።
እስላማዊ መንግስት ነኝ የሚለው የሁከትና የሽብር ቡድን ኢትዮጵያውያንን ገድያለሁ ሲል ስላወጣው መግለጫ ወደፊትም ተከታትለን በስፋት ለማቅረብ እንሞክራለን።
ለመጽሔት ክፍለ ጊዜ ወደ አሰናዳናቸው ዘገባዎች እናልፋለን። በኢትዮጵያ የከባቢ አየር ለውጥን ተከትሎ በመከሰት ላይ ያሉ ድርቅና የጎርፍ አደጋዎች የበርካታ ሰዎችን ሕይወት አደጋ ላይ የጣሉበት ዓመት ሆኗል 2008። በድርቅና በዝናብ እጥረት የተነሳ 10.2 ሚሊዮን ዜጎች ለተረጅነት ሲጋለጡ በዚህ ባለፈው ወር ውስጥ በስድስት ክልሎች በደረሱ የጎርፍ አደጋዎች ከ72 በላይ ሰዎች መሞታቸውን የኢትዮጵያ መንግስት አስታውቋል። በርካቶች ጉዳት ደርሶባቸዋል። በ10 ሺዎች የተቆጠሩ ከመኖሪያቸው ተፈናቅለዋል። በአጠቃላይ በዚህ ዓመት 180,000 ሰዎች በጎርፍ አደጋ ከቤት ንብረታቸው እንደሚፈናቀሉም የብሔራዊ የአደጋ ስጋት አመራር ኮሚሽን ይተነብያል። በአጠቃላይ ጉዳት የሚደርስባቸው ሰዎች ቁጥር ደግሞ ከ400 በላይ እንደሆነ በመንግስትና መንግስታዊ ያልሆኑ ድርጅቶች ተገልጿል። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳን ማምሻውን ሄኖክ ሰማእግዜር አነጋግሯቸዋል።
በመጀመሪያ ደረጃ ይሄ የኢሊኖ ክስተት በሚኖርባቸው አመታት ድርቅን ተከትሎ የሚዘንበው ከመደበኛ በላይ ስለሚሆን ከመደበኛ በላይ ዝናብ የሚያገኙ አካባቢዎች ቅጽበታዊ የጎርፍ አደጋ የመከሰት እድል ሰፊ ነው። ስለዚህ ኢትዮጵያንም ስንወስድ በ2015-16 በኢሊኖ ተጽዕኖ ስር በመሆኗ እንግዲህ በ50 ዓመት ታሪኳ ውስጥ ትልቅ የሚባል ድርቅ አደጋ ነው ያጋጠማት። ይህንን ተከትሎ አሁን እየዘነበ ባለው የበልግ ዝናብም ብዙዎቹ አካባቢዎቻችን ላይ ከመደበኛ በላይ የሆነ ዝናብ ነው እያገኙ ያሉት። ለዚህኛው ከመደበኛ በላይ የሆነው ዝናብ ነው ቅስፈታዊ ጎርፍ አደጋ እያስከተለ የሚገኘው።
የቅስፈታዊ የጎርፍ አደጋ ባሉት በድሬዳዋ፣ በወላይታ አካባቢ እንደዚሁም በማዕከላዊ ጅጅጋ አካባቢ ብዙ ቦታዎች ላይ ነው ጎርፍ አደጋ እያደረሰ ያለው። እንዲያው በቅርቡ የተከሰቱ የጎርፍ አደጋዎች የምን ያህል ሰዎችን ሕይወት ቀጥፈዋል? ምን ያህል ሰዎችን አፈናቅለዋል? እናንተ ባላችሁ መረጃ?
አንደኛ እስካሁን ባለን መረጃ ጅጅጋ ላይ ይፋ እንደተደረገው 23 ሰዎች ሕይወት ነው የጠፋው። አፋር ላይ ባለው 5 ነው። ባሌ ላይ ባለው 9 ነው። እና በቅርቡ ከትናንት ወዲያ በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል በወላይታ ዞን በኪንዶ ዲዳዬ ወረዳ ከከባድ ዝናብ ጋር ተያይዞ በደረሰው የመሬት መንሸራተት የ32 ዜጎቻችን ሕይወት እንዳለፈ ነው መረጃዎች ያሉት።
የተፈናቀሉ ሰዎች ቁጥር ምን ያህል ነው?
የተፈናቀሉ ሰዎች እንግዲህ ወደ 86,000 አካባቢ ይጠጋሉ።
አጠቃላይ በንብረት ላይ የደረሰው ጉዳት ግምት አላችሁ?
በንብረት ላይ ደርሷል። አሁን እንስሳት ሞት ደርሷል። ማሳ ላይ የተዘራ ሰብል የወደመበት አለ። ይህንን ከፌዴራል ቡድን በማንቀሳቀስ ከክልሎች ጋር በመሆን አሁን የወደመውን የውድመት መጠን በየክፍል ክፍሉ የጠናና እየተጠናቀረ ነው ያለው።
እንግዲህ መንግስታችሁ ደግሞ ባጠናው ጥናት መሰረት እስከ 180,000 ሊደርሱ የሚችሉ ሰዎች ሊፈናቀሉ እንደሚችሉና በአጠቃላይ ደግሞ ወደ 400,000 የሚጠጉ ሰዎች ህይወት ሊጎዳ እንደሚችል ነው የጠቀሳችሁት። ምን አይነት እርዳታ እያደረሳችሁ ነው? አሁን የወደፊት እቅዳችሁስ ምንድን ነው? እርዳታ ለማድረስ ለእነዚህ ለጉዳት ተጋላጭ ማህበረሰቦች
በፌደራል ደረጃ የጎርፍ መከላከል ግብረ ኃይል አለ። ይሄ ግብረ ኃይል ነው እንግዲህ ኃላፊነት ወስዶ እየሰራ ያለው። ስለዚህ ለጠየቀኝ ጥያቄ ስፔሲፊክ ለመሆን በአጠቃላይ በዚህ በ2016 እንደ አውሮፓ አቆጣጠር 1.5 ሚሊዮን ዜጎቻችን ለቅጽበታዊ አደጋ ጎርፍን ጨምሮ ተጋላጭ እንደሚሆኑ ነው የተቀመጠው። ቀደም ተብሎ እንደተገለጸው 400,000 አካባቢ ደግሞ ለጎርፍ አደጋ እንደሚጋለጡ የተቀመጠ ስላለ መንግስት ያደረገው ምንድን ነው? 1.5 ሚሊዮን ዜጎቻችን ለቅጽበታዊ አደጋዎች ጎርፍን ጨምሮ ሊጋለጡ እንደሚችል በቅድ በመያዝ ለእነዚህ ለ1.5 ዜጎቻችን የሚሆን የምግብና ምግብ ነክ ያሉን አቅርቦት ዝግጅት አድርጓል። እና በዚህ መነሻነት ነው እንግዲህ አሁን ለደረሰ ላለው አደጋ በጣም ምላሽ እየሰጠ ያለው።
እንግዲህ አሁን በቅርቡ በደቡብ ክልል ወላይታ ዞን በደረሰው እና 32 ሰዎች በሞቱበት እርዳታ ለተጎጂዎች አድርሳቸዋል? ያው በቅርብ ጊዜ ነው የደረሰው አደጋው።
አዎ፣ ምክንያቱም አደጋ የደረሰው ማታ ነው። ከምሽቱ 3 ሰዓት እስከ ንጋት ድረስ በዘነበው ዝናብ ነው አደጋ ተከሰተው። ስለዚህ ሪፖርት እንደደረሰን ወደ አሁኑ ስታንድ ባይ ሆነው የሚሰሩ የማዕከላዊ መጋዘን ሰራተኞች ስላሉ ከክልል ሪፖርት እንደደረሰን ወዲያው ነው እርዳታ ተጭኖ ምግብና ምግብ ነክ ያሉን አቅርቦት በማግስቱ እንዲደርሳቸው ተደረገው። ስለዚህ አንድ ይሄ በፌደራል መንግስት የተደረገ ነው። ሁለተኛው ክልሎችም የራሳቸውን ሀብት በማንቀሳቀስ ምላሽ የሰጡበት አግባብ ነው ያለው።
እንግዲህ በአጠቃላይ ይሄ አመት ለአደጋ መከላከል ስራ ኢትዮጵያ ውስጥ ከባድ አመት እንደሚሆን ነው የሚገመተው። በተግባርም የሚታየው እሱን ነው። ድርቅ አለ፣ ጎርፍ አለ። ለማህበረሰቦች በተለይ አሁን በቅርቡ የጎርፍ አደጋ ሊደርስ ይችላል ተብሎ የሚተነበይባቸው አካባቢዎች ላይ አንድ እናንተ የያዛችሁት ስራ፣ ሁለተኛ ለማህበረሰቡ የምታስተላልፉት መልእክትና ቦታዎቹንም ካወቃችሁ ለይታችሁ የትኞቹ እንደሆነ ቢገልጹ
ይታወቃል። አንደኛው ቀደም ሲል የጎርፍ አደጋ በተደጋጋሚ ከስትባቸው አካባቢዎች አሉ። ይሄ ካላቸው መልክዓ ምድራዊ አቀማመጥ ነው። ሁለተኛው የአካባቢ አፈር ባህሪና የእጽዋት ሽፋን፣ እነዚህ 3 ጉዳዮች ናቸው እንግዲህ በአብዛኛው ከጎርፍ አደጋ ጋር ተያያዥ የሆኑት። ስለዚህ በከተሞች ደረጃ በመነበት ሰዓት እንደ ድሬዳዋ፣ እንደ ጅጅጋ የመሳሰሉ ከተሞች በተደጋጋሚ የጎርፍ አደጋ ሊደርስባቸው ናቸው። ከዛ ባሻገር ደግሞ ወደ ገጠራማ አካባቢዎች ስንሄድ እንደ በደቡብ ብሔሮች ብሔረሰቦችና ህዝቦች እንደ ሀዲያ ዞን፣ ስልጤ ዞን፣ ከመጉፋ ወላይታ የመሳሰሉ እንደዚሁም ወደ ሶማሌ ክልል ስንሄድ ጎዴ ዞን ተብሎ የሚጠራው ጋር እንደ ሙስታይል ቀላፎ የመሳሰሉ ወረዳዎች ናቸው። ወደ አማራ ስንሄድ ወደ ጣና ዙሪያ አካባቢ ያሉ ወረዳዎች ናቸው ለጎርፍ አደጋ በአብዛኛው ተጋላጭ የሆኑት። ወደ አፋር ስንሄድ እንደነ አሚባራ፣ እንደነ ሚሌ፣ ገዋኔ፣ ዱብት የመሳሰሉ ናቸው በአብዛኛው። ስለዚህ እነዚህን በትክክል ለይተን ቀደም ብዬ እንደገለጽኩት በታስክ ፎርስ አማካይነት በግብረ ኃይሉ አማካይነት ቅድመ ጎርፍ እርምጃዎች አሉ። ከቅድመ ጎርፍ እርምጃዎች መካከል በብሔራዊ ሜትሮሎጂ ኤጀንሲ የሚሰጠውን ትንበያ መሰረት ተደርጎ ክልሎች በደብዳቤ ቦታዎች ለይቶ ይላክላቸዋል። ፍለድ አለርት ነው የምንለው፣ ጎርፍ ማስጠንቀቂያ ይደርሳቸዋል። ይህንን ደግሞ ከመደበኛ በላይ ዝናብ ይዘንብባቸዋል፣ የጎርፍ አደጋ ይከሰትባቸዋል የሚባሉ አካባቢዎች በአካባቢ መገናኛ ብዙሀን አማካኝነት ህብረተሰቡ እንዲያውቅ ባለው አደረጃጀት መሰረት ህብረተሰቡ እንዲያውቅ የማድረግ ስራ ነው የተሰራ ያለው።
እንግዲህ እኛም ስናነጋግር ነበረ በጎርፍ የተጠቁ አካባቢዎች በተለይ አነስተኛ ይዞታ ያላቸው ገበሬዎችን ስናነጋግር በተለይ የድንኳንና የአስቸኳይ ጊዜ እርዳታ እየደረሳቸው እንደሆነ ይገልጹና ግን መልሶ የማቋቋሙ እነሱም የመቋቋማቸው ጉዳይ ነው እያሳሰባቸው ያሉት። መልሶ የማቋቋም ስራው እንግዲህ በመካከለኛና በረጅም ጊዜ ያለ ስለሆነ ምንድን ነው ልትሰሩ ያሰባችሁት? የጉዳቱንስ መጠን ታውቁታላችሁ ወይ?
አለ ጉዳቱ ይታወቃል። ኢሚዲየት ጉዳቱ ከሚሞቱት እንስሳት አኳያ ቤት ውስጥ ያለ ንብረት መበላሸቱ እሱ ወዲያ ተቆጥሮ የሚታወቅ ነው። ነገር ግን ማሳ ላይ ውሃ በሚተኛበት ሰዓት ሊጠፋ የሚችለው ከሰብል ጋር ተያይዞ ያለው ያው በባለሙያ በደንብ ተሰልቶ የዲዛስተር ሎስ የሚባል የራሱ እንትን አለው አሰራር አለው። በዛ አማካይነት የሚታወቅ ነው የሚሆነው።
የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ ነበሩ። እናመሰግናለን። የተባበሩት መንግስታት የሰብአዊ እርዳታ ጉዳዮች ቢሮ ኦቻ አስተባባሪ ፖል ሃንሊ ማምሻውን ለዝግጅት ክፍላችን በሰጡት ቃል ከኢትዮጵያ መንግስት ጋር ለጎርፍ አደጋ ተጎጂዎች እርዳታ ለማድረስ እየሰሩ መሆኑን አስታውቀዋል። በጎርፍ አደጋው ከቤት ንብረታቸው የሚፈናቀሉ ሰዎች ቁጥር ወደ 200,000 እንደሚጠጋና ወደ ግማሽ ሚሊዮን የሚጠጉ ኢትዮጵያውያን ህይወት በጎርፉ የተነሳ ጉዳት እንደሚደርስበት ነው ያስረዱት። ተፈናቃዮቹ የሚገኙበትን ሁኔታ እንደዚህ ሲሉ አስረድተዋል።
Many of them are sheltered. Oh, in some regions we've heard that people are staying in schools. In other places they are being housed by neighbors and friends.
እንደምንሰማው ከሆነ አንዳንድ ሰዎች በትምህርት ቤቶች ተጠልለዋል። ጎረቤቶችና ወዳጅ ዘመዶችም ያስጠልሏቸው አሉ። አስቀድሜ እንደጠቀስኩት ደግሞ ስድስት ክልሎች ናቸው በጎርፍ የተጎዱት። በተለይ ግን ሶማሌ፣ አፋርና ኦሮሚያ በርካታ ሰዎች የተፈናቀሉባቸው ክልሎች ናቸው።
የታንዛኒያ የኢሚግሬሽን ጉዳይ ቢሮ በኪሊማንጃሮ ግዛት በቁጥጥር ስር የሚገኙ 74 ኢትዮጵያውያን ፍልሰተኞች ወደ ሀገራቸው የሚመለሱበትን መንገድ እንዲያመቻች ለዓለም አቀፉ የፍልሰተኞች ጉዳይ ድርጅት ለIOM ጥሪ አቅርበዋል። ገልሞ ዳዊት ተከታዩን ዘገባ ከናይሮቢ አስተላልፏል።
ፍልሰተኞቹ በታንዛኒያ ውስጥ በህገወጥ ዝውውር ታስረው የእስር ጊዜያቸውን የጨረሱ ሲሆኑ የታንዛኒያ መንግስት ከሶስት ሳምንታት በፊት በኬንያ ድንበር በኩል ወደ ሀገራቸው እንዲመለሱ ለማድረግ ቢሞክርም የኬንያ የድንበር ጠባቂዎች ኢትዮጵያውያኑን ወደ ኬንያ ድንበር እንዳይገቡ ከልክለዋቸዋል። ፍልሰተኞቹ ወደ ኬንያ እንዲሻገሩ ታቅዶ የነበረው በኬንያ ታንዛኒያ ድንበር በምትገኘው ታቬታ ግዛት ነበር። በግዛቱ አንድ የመንግስት ኃላፊ እነዚህ ኢትዮጵያውያን መመለስ ያለባቸው ወደ ሀገራቸው ኢትዮጵያ እንጂ ወደ ኬንያ አይደለም፣ የታንዛኒያ መንግስት ያንንም ማድረግ ሲገባው ወደ ኬንያ መንግስት ፍልሰተኞቹን መጣሉ ተገቢ ያልነበረም ሲሉ ለአሜሪካ ድምጽ ተናግሯል። በታንዛኒያ የኪሊማንጃሮ ክልል የኢሚግሬሽን ኃላፊ የሆኑት ሚስተር ማንጉኩ እንዳሉት ኢትዮጵያውያኑን ወደ አገራቸው ለመመለስ የታንዛኒያ መንግስት በቂ በጀት ስለሌለው በዳሬ ሰላም የሚገኘው ዋና ቢሮአችን ያለም አቀፉን የፍልሰተኞች ድርጅት አይኦኤምን እርዳታ ጠይቋል በማለት ለአሜሪካ ድምጽ ተናግሯል። የፍልሰተኞቹ ጉዳይ የሚመለከተው በኬንያ ናይሮቢ የኢትዮጵያ ኤምባሲ በበኩሉ በእርግጥ ኢትዮጵያውያን መሆናቸውን በማጣራት ላይ ነን ይላል። አቶ አንዳርጉ በርሄ በኬንያ የኢትዮጵያ ኤምባሲ ሁለተኛ ጸሐፊ ናቸው።
መረጃው አለን ከሞሽ ክሊማንጃሮ አካባቢ ለነበሩት 74 ልጆች ስራቸውን ጨርሰው ወደ ኬንያ ቦርደር ነው ሪፖርት ያደረጓቸው የታንዛኒያ መንግስት። አሁን ግን እዛም እንደው ችግር የነበረው ሰዎቹ ኢትዮጵያውያን ናቸው አይደለም ማስረጃ የላቸውም። ኢትዮጵያዊነት የሚገልጽ ዶክመንት የላቸውም። ዶክመንት ስለሌላቸው እነዚህ ሰው ኢትዮጵያውያን ናቸው አይደሉም የሚል ነገርም ስለነበረው ለሴፋሴ መያዝ አለበት አንድ ሰው ኤምባሲው መነገር አለበት። ስለዚህ ጉዳዩ እየተከታተልነው ነው። አሁን ሞሽ ለሚገኙት ልጆቹ እኛ ጋር ፕሮሰስ ለማድረግ ደብዳቤ እንጽፋለን ሊስታቸውን እንልካለን ብለው ነበረ። እሱ በመጠባበቅ ላይ ነው ያለነው። እንደ መንግስት ምናደርገው የራሳችን አሰራር አለ ምንለይበት። አሁን ኢትዮጵያዊ ነህ አይደለህም ይሄ ኤምባሲውና የመንግስት ስራ ነው። ወደዛ ሄደን ነው ምናጣራው አጣርተን አሁን እነሱ ጋር ነግረናል ተነጋግረናል በስልክም ተደዋውለናል ኦፊሻል የሆነ ሌተርና ሊስታቸው ላኩልን ባቸኳይ ብለናቸዋል እንልካለን ብለዋል። እንግዲህ ያው በእነሱ እንግዲህ አንዳንድ ነገር ያጣሩ ይሆናል ይልካሉ። በዛ ያው ጉዳይ እንፈጽማለን ቶሎ።
ምን ያክል ፈጃል ድርሶ ሲያስቡ የፕሮሰሳውን
ምን እንግዲህ እኛ በመጣልን ሰዓት ነው አክት እናደርገው።
የኢትዮጵያውያኑ ጉዳይ አቤት የተባለበት የዓለም አቀፉ የፍልሰተኞች ድርጅት አይኦኤም የኢትዮጵያውያኑን ሁኔታ በማስመልከት እስካሁን የሰጠው መግለጫ የለም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ዩናይትድ ስቴትስ በአፍሪካ የደህንነት አደጋ የደቀነውን ዓለም አቀፍ ሽብር ጉዳይ ያጤኑ የምክር ቤት አባላት በአገሮቹ ያለውን የሰብአዊ መብት አያያዝና መሪዎች በአስተዳደር ሥልጣናቸው ከለላ የሚፈጽሟቸውን ጥሰቶች እንዳታይ ወይም እንድታልፍ አድርጓታል ሲሉ ስጋታቸውን ገለጡ። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ለምክር ቤቱ የውጭ ጉዳዮች ኮሚቴ በበኩላቸው ከትላንት በስቲያ በሰጡት የምስክርነት ቃል አገሮቹ አለባቸው ስላሉት እጅግ አሳሳቢ ተጋላጭነትና እንዲሁም አፋጣኝ ትኩረት ይሻል ስላሉት የአቅም ክፍተት አብራርተዋል። የአሜሪካ ድምጿ ማርያማ ዲያሎ ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ያቀርበዋል።
አሸባሪ ቡድኖች በቀጥታ ገንዘብ በመስጠት ተዋጊዎችን እንደሚመለምሉ ያስረዱት የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቶማስ ግሪንፊልድ ያን ለመቋቋም መንግስታቱ በምትኩ የትምህርትና የሙያ ክህሎቶችን ስልጠና እድሎች ለመፍጠር ያላቸውን አቅርቦትና አቅም ሙሉ በሙሉ መጠቀም አለባቸው ነው ያሉት። ዋናውም የዩናይትድ ስቴትስ ትኩረት የተባሉትን እድሎች በእነኚህ ሀገሮች ውስጥ ለመፍጠር የተያዘውን ጥረት ለታለመለት ዓላማ ማብቃቱ ላይ ነው። በዚህም ሳቢያ ዩናይትድ ስቴትስ መንግስታቱ በዓለም አቀፉ የጸረ ሽብር ዘመቻ ሁነኛ አጋር እስከሆኑ ድረስ በሰብአዊ መብት ከበሬታ ላይ ለሚሰነዝሩት ጥቃትና ለሚታዩትም የአስተዳደር ብልሽቶች ይለፍ እየሰጠች ነው ሲሉ በዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ ከፍተኛ አመራር አባል ሴናተር ቤን ካርዲን ስጋታቸውን ገልጠዋል።
In Ethiopia, they just had a parliamentary election. Not a single opposition leader, the person was elected.
ለምሳሌ በኢትዮጵያ ባካሄዱት የፓርላማ አባላት ምርጫ አንድም እንኳ የተቃዋሚ ፓርቲ አባል ለሸንጎ አባልነት አልበቃም። በሌላ በኩል የጸጥታ ኃይሎች በወሰዱት የኃይል እርምጃ በመቶዎች የተቆጠሩ ዜጎች ተገድለዋል። በቻድ ለፕሬዝዳንቱ ድምጻቸውን ባለመስጠታቸው ብቻ በርካታ የጦር ሰራዊቱ አዛዦች ዘብጥያ ወርደዋል። በሶማሊያ ሕፃናት ለስለላ ሥራ መሰማራታቸውን የሚጠቁሙ ዘገባዎች ይፋ ሆነዋል። በናይጄሪያና በኬንያም ህገወጥ ግድያዎች በጦር ሰራዊቱ ተፈጽመዋል። ይሁንና አሜሪካ ለዚህ ተገቢውን ምላሽ ስትሰጥ አላየሁም።
ቀደም ብለው በዘረዘሯቸው በጸጥታ ኃይሎችና በመንግስታት የሰብአዊ መብቶች ተጥሰው የተገኙባቸውን ሁኔታዎች በሙሉ በቀጥታ እናወግዛለን። እነኚህ የመሰረታዊ እሴቶቻችን አካል መሆናቸውንና የሚያሳስቡን መሆኑንም ግልጽ እናደርግላቸዋለን ያሉት ረዳት የውጭ ጉዳይ ሚኒስትሯ በትይዩ አገሮቹ ዓለም አቀፍ ሽብርተኝነትን ለመዋጋት በያዙት ጥረት ግን አጋሮቻችንን ለመርዳት የገባነውን ቃል አናጥፍም ብለዋል።
We can't draw a line and say we're not going to work with you on terrorism because of human rights violations but
መስመር አስመረን በሰብአዊ መብት አያያዛችሁ ምክንያት በጸረ ሽብር ዘመቻው ከናንተ ጋር አብረን አንሰራም አንላቸውም። ነገር ግን የሰብአዊ መብትንና የሲቪል መብት ነጻነቶችን እንዲያከብሩ ግፊት ለማድረግ እንጠቀምበታለን።
የውጭ ጉዳዮች ኮሚቴው ከትላንት በስቲያ በሰማው በዚህ የምስክርነት ቃል ስነ ስርዓት ላይ በተመሳሳይ ስጋታቸውን የገለጡት ሌላው የምክር ቤት አባል የማሳቹሴት ክፍለ ግዛቱ ሴናተር ኤድዋርድ ማርኬ ናቸው። የናይጄሪያ ህዝብ እጅግ የበረታ አስተዳደርና የሙስና ችግሮች ገጥሞት ሳለ ዩናይትድ ስቴትስ ግን ቦኮ ሐራምን ለመዋጋት የታቀዱ መሆናቸው የተነገረ 29 ሱፐር ቱናኮ ተዋጊ አውሮፕላኖችን ለአቡጃ ልትሸጥ ነው ሲሉ የተቹት ማርኬ አያይዘውም የናይጄሪያ ጦር ሰራዊት በአሁኑም አስተዳደር ማብቂያ ያልተበጀለት ረጅም ዓመታት የዘለቀ የሰብአዊ መብቶችን የመጣስ ታሪክ ያለው ነው ብለዋል። ባለፈው ወር አሉ የማሳቹሴትስ ክፍለ ግዛቱ እንደራሴ አምነስቲ ኢንተርናሽናል ባለፈው የሚያዝያ ወር ይፋ ባደረገው ዘገባው እንዳመለከተው በተሐሳስ ወር ብቻ በዚያች ሀገር ከአናሳው ሺያ እምነት ተከታይ ወገን የሆኑ በመቶዎች የተቆጠሩ ዜጎች በመንግስት ኃይሎች ተገድለዋል ሲሉ ጠንከር ያለ ትችት ሰንዝረዋል። የውጭ ጉዳይ ሚኒስትሯ በበኩላቸው ሲመልሱ ናይጄሪያ ባለፈው ዓመት ኮብራ አጥቂ ሄሊኮፕተሮችን ከዩናይትስ ለመግዛት ያቀረበችውን ጥያቄ ለግልጋሎት ስለሚውሉበት መንገድና በማህበረሰቡ ላይም ሊያሳድሩ ስለሚችሉት አንድምታ ባደረብን ስጋት ሳቢያ ዋሽንግተን ጥያቄውን ውድቅ አድርጋለች ብለዋል። ነገር ግን አቀራረቡ ዘርፈ ብዙ መሆን አለበት ሲሉም ቶማስ ግሪንፊልድ በአንድ መንገድ ብቻ የለም ለሚለው አስተሳሰብ አጽንኦት ሰጥተዋል። ክሪስቶፈር ፎሚዮኖ በስነ ስርዓቱ የምስክርነት ቃል እንዲሰጡ ከተጋበዙ ተናጋሪዎች አንዱ ናቸው። በዓለም ዙሪያ በዜጎች ተሳትፎ ተጠያቂነትና ግልጽ አሰራርን ተግባራዊ በማድረግ ዲሞክራሲን ለማጠናከር የሚንቀሳቀሰው የዩናይትድ ስቴትሱ የፖሊሲ ተቋም በእንግሊዝኛው ምህጻረ ቃል ኤንዲአይ ከፍተኛ አማካሪና የማዕከላዊና የምዕራብ አፍሪካ ፕሮግራሞች ዲሬክተር ናቸው። ዛሬ ከሰሃራ በስተደቡብ በሚገኙ አገሮች የምናያቸው አሸባሪዎች ከሃይማኖታዊ ጉዳዮች ጋር በእጅጉ የተሳሰሩ አስተሳሰቦችን ያነገቡ ቢሆንም የመንግስታት መዳከምም ለችግሩ መባባስ ይልቁንም ደግሞ አሸባሪነት ስር እንዲሰድ አመቺ ሁኔታ ፈጥሯል ባይ ናቸው። ምሳሌ ያሏቸውንም ይዘረዝራሉ።
When a state collapses, as was the case with Somalia prior to the emergence of Al-Shabaab,
አልሻባብ ከመፈጠሩ በፊት በሶማሊያ በተከሰተው አይነት መንግስታት ሲፈርሱ ወይም በሰሜናዊ ማሊ እንደሆነው መጠነ ሰፊ በመንግስት የማይተዳደር ግዛት ሲፈጠር አሊያም በሰሜን ምስራቅ ናይጄሪያ እንደሆነው መንግስት ለዜጎች ነጻነት፣ ንብረት የማፍራት እድልና ትርጉም ያለው መሰረታዊ ህይወት መምራት የሚያስችል ሁኔታ መፍጠር ሲሳነው በመንግስትና በዜጎች መካከል ያለው የማህበራዊ ውል ወይም ግድግዳ ይናዳል።
ዩናይትድ ስቴትስ የመንግስታቱን አቅም ለማጠናከር የታለሙ ፕሮጀክቶችን ብትወጥንም የሚሊዮኖችን ህይወት ለማሻሻል የታቀዱትን ግዙፍ ፕሮግራሞች ለማስፈጸም በሚንቀሳቀሱ ልዩ ልዩ ድርጅቶች መካከል የቅንጅት ድክመት መስተዋሉ ነው የተዘገበው። አብላጫውን የዩናይትድ ስቴትስ ዓለም አቀፍ የተራድኦ ፕሮግራም በሚያካሂዳቸው የህዝብ ጤና አጠባበቅ ፕሮጀክቶች፣ የልማት ስራዎች፣ ስልጠናና እንዲሁም በውጭ ጉዳይ ሚኒስቴር ስር በሚከናወኑ የሰላም ተልእኮዎችና ሌሎች በብዙ ቢሊዮኖች የሚሰላ ገንዘብ እናወጣለን ሲሉ ለአሜሪካ ድምፅ አስተያየት የሰጡት ሴናተር ክሪስ ኩንስ ናቸው። የአፍሪካን ጦር ሰራዊት ለማጠናከር የዩናይትድ ስቴትስ መከላከያ ሚኒስቴር በጸረ ሽብር ዘመቻው ከሚሳተፉ አጋሮች ጋር ባለው ትብብር የተሻለ ስራ እንደምንሰራም አምናለሁ ብለዋል። በመጪዎቹ ዓመታት በተሻለ ቅንጅት እንሰራለን ያሉት ሴናተር ኩንስ አገሮች ሽብርን ለመዋጋት ጥረት በማድረግ ላይ ባሉበት በአሁኑ ወቅት የሚቃጡባቸው ጥቃቶች በምጣኔ ሀብት ይዞታቸው ላይም ከፍተኛ ተጽዕኖ እያሳደረ መሆኑ ተዘግቧል።
ከመጨረሻው መጽሔት ርዕስ ላይ ደርሰናል። ኬንያ ባለፈው ሳምንት ሁለት የስደተኞች መጠለያ ካምፖችን እንደምትዘጋ ስትገልጽ ለዚህ ምክንያቷ የጸጥታ ስጋት እንደሆነ ማመልከቷ አይዘነጋም። አንዳንድ ተንታኞች ከውሳኔው ጀርባ ሌላ ምክንያት መኖሩን ሲናገሩ፣ ሌሎች ደግሞ የጸጥታ ስጋት መኖሩን ይስማሙና የስደተኞች መብት ግን ትኩረት ሊሰጠው እንደሚገባ ያሰምሩበታል። ከጂል ክሬግ የደረሰንን ዘገባ አዲሱ አበበ ይዟል።
የኬንያ መንግስት ከግማሽ ሚሊዮን በላይ ስደተኞች የሚጠለሉባቸውን የዳዳብንና የካኩማን ካምፖች ነው ዘጋለው ያለው። ከ328,000 በላይ ስደተኞችን የሚይዘው ዳዳብ ከዓለም መጠለያ ጣቢያዎች ትልቁ ሲሆን የሚበዙትም አገራቸው ያለው አለመረጋጋትና ግጭት ያሰደዳቸው ሶማሌዎች ናቸው። የኬንያ መንግስት መጠለያ ጣቢያዎቹን ለመዝጋት ሲወስን ብሔራዊ የጸጥታ ስጋት እንዳለበት ነው የገለጠው። ጌሪ ሲምሰን ለሰብአዊ መብት መከበር የቆመው ድርጅት የሂውማን ራይትስ ዎች የስደተኞች ጉዳይ ከፍተኛ ተመራማሪ ናቸው። ለኬንያ ብሔራዊ ጸጥታ ስደተኞች ስጋት ሊሆኑ አይችሉም ነው የሚሉት።
There's not a single shred of evidence that any registered Somali refugees in Kenya have been behind any attacks in Kenya.
ተመዝግቦ ኬንያ መጠለያ ጣቢያ ውስጥ የሚገኝ የትኛውም ሶማሊ ስደተኛ ለኬንያ ጸጥታ ስጋት ስለመሆኑ አንድም ተጨባጭ መረጃ የለም። እስካሁንም ለጸጥታ ችግር ሆኖ የተከሰሰ አንድም ሶማሊ ስደተኛ የለም። እርግጥ ነው ባለፈው ዓመት በናይሮቢው የዌስት ጌት የገበያ አዳራሽ ላይ በደረሰውና በሰሜን ምስራቅ ኬንያ በጋሪሳ በተፈጸመው ጥቃት ሶማሌዎች ተወንጅለዋል። ዳሩ ግን እነኛ ከሶማሊያ ቀጥታ ኬንያ የገቡ እንጂ በስደተኝነት ተመዝግበው መጠለያ ጣቢያ ውስጥ የነበሩ አልነበሩም።
ኑዌንዳ ንጆካ የኬንያ አገር ውስጥ ጉዳይ ሚኒስቴር ቃል አቀባይ ናቸው። በተመራማሪው ሲምሰን አስተያየት አይስማሙም። ሽብርተኞች መጠለያ ጣቢያዎቹን የጥቃታቸው ማቀጃና መዘጋጃ ቦታ አድርገው እየተጠቀሙበት ነው የሚሉት የኬንያው ባለሥልጣን እንደ አውሮፓ አቆጣጠር በመስከረም 2013 ዓ.ም በናይሮቢው ዌስትጌት የገበያ አዳራሽ ላይ የደረሰውንና 67 ሰዎች የተገደሉበትን ሁኔታ ይጠቅሳሉ።
I will tell you for a fact, like the people who carried out the terror attack at Westgate.
በዌስትጌቱ የገበያ አዳራሽ ላይ ጥቃት ያደረሱ ብዙዎቹ የተያዙት ወይም በስልክ ግንኙነት አለያም ዳዳብ በሚገኘው የስደተኞች መጠለያ ጣቢያ በኩል በተደረገ የስለላ ዘዴ መሆኑን አስረግጬ መናገር ይችላለሁ።
የአስተዳደርና የደህንነት ኤክስፐርቱ ሙሞህ ዛሁ መጠለያ ጣቢያዎቹ ለጸጥታ አስጊ መሆናቸውን ይስማሙበትና ስደተኞችን በተመለከተ ግን በውል የተጠና አቀራረብ መከተል ያስፈልጋል ይላሉ።
They have been infiltrated by terrorists.
በሽብርተኞች ነው ሰርገው የገቡት። ይህ ግን ሁሉም ስደተኛ ሽብርተኛ ነው ማለት አይደለም። ስለዚህ ንጹሐን ሰዎች በዚህ ሂደት እንዳይጎዱ ጥንቃቄ በተመላበት ሁኔታ መመካከሩ ጠቀሜታ አለው።
ዛው ሌላ መፍትሄም አላቸው፣ የመጠለያ ጣቢያዎቹን ቦታ መቀየር።
They can move them right inside Somalia. But in a way that it is safe for them.
ወደ መሃል ሶማሊያ ማዛወርም ይቻላል። ነገር ግን ለደህንነታቸው አስተማማኝ በሚሆን መልኩ ተደርጎ ዓለም አቀፍ የስደተኞችና ሌሎች መስሪያ ቤቶች እንዲቆጣጠሯቸው ይሆናል።
ወደ 25 ዓመታት ገደማ ስደተኞችን ስታስተናግድ የኖረችው ኬንያ መጠለያ ጣቢያዎቹን ለመዝጋት ስታስፈራራ መቆየቷ የሚታወቅ ሲሆን የቅርብ ጊዜው በ2013 ዓ.ም ሌላው ደግሞ ያለፈው ዓመት ሆኖ የትኛውንም ግን እስከ መጨረሻው አልገፋችበትም። የኬንያ ምርጫ ወደ ቀጣዩ ዓመት ተሸጋግሯል። እናም የመብት ተሟጋቹ ሂውማን ራይትስ ዎች ተመራማሪው ሲምሰን እንደሚሉት ፖለቲከኞች በእንዲህ አይነቱ ወቅት ነው የስደተኞችን ጉዳይ የሚያነሱት።
So we hope that this is just hot air ahead of those elections, but it remains to be seen.
ስለዚህ ይሄ ከምርጫዎቹ በፊት የሚራገብ ትኩስ ወሬ ነው። ለማንኛውም ወደፊት የሚታይ ይሆናል።
የኬንያው አገር ውስጥ ጉዳይ ሚኒስቴር ቃል አቀባዩ ንጆካ የምርጫ ጊዜን ይፋ ማድረግ ስለ መጠለያ ጣቢያዎች ከሚሰጥ መግለጫ ጋር ምንም አይነት ግንኙነት የለውም ብለዋል። ከምርጫ ጊዜ ማሻገር ወይም ማስተላለፍ ውጪ እንደ ሌስቤዝ አልበርች የመሰሉ የዶክተርስ ዊዛውት ቦርደርስ ማለት የድንበር የለሽ ሐኪሞች የእርዳታ ሠራተኞች ፍላጎት ግን የኬንያ መንግሥት ስለ ስደተኞቹ ሲል መጠለያ ጣቢያዎቹን ክፍት አድርጎ እንዲቆይ ነው።
Well, we definitely hope that we'll reconsider the call.
ውሳኔውን እንደገና ያጤነዋል ብለን ተስፋ እናደርጋለን።
ስደተኞችን በፈቃዳቸው ወደ አገራቸው ለመላክ በኬንያና በሶማሊያ መንግስታት እንዲሁም በዩኤንኤችሲአር ማለት በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር የተፈረመው የ2013 ስምምነት ተግባራዊነት አዝጋሚ ነው የሆነው ይላል የኬንያ መንግስት። እስካሁን የኬንያ መንግስት የስደተኞች ጉዳይ ቢሮ መዘጋቱን ይፋ አድርጓል። የመጠለያ ጣቢያዎቹ ይዘጉ ወይ መቼ እንደሚዘጉ ግልጽ የሆነ ነገር የለም።
ክብራትና ክብራን አድማጮች፣ የሐሙስ ምሽት ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። ወደ ምሽቱ ወደ ሁለተኛው አጋማሽ መሻገራችን ነው። ባህልና ማህበረሰብ ባህልና ማህበረሰብ ለምሽቱ በቅርቡ በኒውዮርክ ከተማ በተካሄደው ዓለም አቀፍ የሥነ ጥበብ አውደ ርዕይ የስዕል ኤግዚቢሽን ከተሳተፉ 5 ወጣት ሰዓሊያን ከሁለቱ ጋር የተካሄደ ቃለ ምልልስ የመጨረሻውን ክፍል ያሰማል። ወጣት ሰዓሊያኑን አማኑኤል ተገኔና ዳዊት አበበ ይባላሉ። ስለ ኤግዚቢሽኑ፣ ስለ ሥነ ጥበብ አድናቂዎችና ስለ እነሱንም ስላነቋቋቸው ብሎም በጥቅሉ ስለ ጥበቡ ይወያያሉ። አዘጋጅና አቅራቢው አሉላ ከበደ ነው አማኑኤልንና ዳዊትን ያወያያቸው ማለቴ ነው። ወደ ውይይቱ።
የዛሬውንም ቀደም ባለው ወጋችን ካቆምንበት እንነሳለን። ስለ ኤግዚቢሽኑ ምንነትና ፋይዳ ሲነጋገር በውይይቱ መጨረሻ ለወረወርኩለት ጥያቄ አማኑኤል ሲመልስ በርከት ብለን በአካል በስፍራው ተገኝተን የቀሰምናቸው ቁም ነገሮች ጠቃሚ ናቸው። ከዚህ ቀደም ተመሳሳይ ድሎችን ያገኙ የሌሎች የአፍሪቃ አገሮች ታዋቂ የሥነ ጥበብ ባለሙያዎች እንደሚያደርጉት ሁሉ ተግተን መስራት እንደሚገባንም ተረድቻለሁ ብሏል። በእኛ ብቻ ሳንወሰን ሌሎች የሙያ አጋሮቻችንም እድሉን የሚያገኙበት በር ይከፈታል ነው የሚለው አማኑኤል።
እኛ ብቻ ሳንሆን ሌሎች ልጆች እና የሚመጡበት መንገድ ይከፈታል። ያን እድል ብቻ በሆነ መልክ ቢከፈት እዛ ጋር መምጣት ቻ ግን ያው መስራት ነው። ምንም ምርጫ የለም። ሁላችንም ያለንን ኃይል ተጠቅመን የምንፈልገውና የምንወደውን ነገር አክብረን መስራት ነው።
ግሩም።
ለሌሎቹም ትምህርት የሚሆነው ያ ነው።
ቆልፎ መስራት ነው ብለሃል።
መስራት ነው። ሌላ ምን ምርጫ የለውም። ያው ስራ ነው የሚያወስጠው እዛ ጋር።
ያግባባ ይመስለኛል። ለአድማጮች ለማስተዋወቅ ያህል ከፊሉን ጠቃቅሳችኋቸዋል። 5 ኢትዮጵያውያን በአውደ ትርኢቱ የተካፈላችሁት አማኑኤል ተገኔ፣ ዳዊት አበበ፣ አወል ሪዝቁ ይመስለኛል የአባቱ ስም አወል ሪዝቁ፣ ኤልያስ ስሜና አይዳ ሙሉነህ 5ታችሁ ናችሁ ስራዎቻችሁን ያቀረባችሁት። እስኪ ወደ ኋላ የሚወስድ ከግል ስሜታችሁ ጋር የተገናኘ ጥያቄ ለወርወር አነቃቂያችሁ፣ ከእናንተ በፊት ነባር ታዋቂ የሥነ ጥበብ ባለሙያዎች ከፊሎቹ አስተማሪዎቻችሁ ጭምር ናቸው፣ በአገር ውስጥ ስራዎቻቸውን ያሳያሉ፣ እድሉ ሲኖር ወደ ውጭ የሚያሳዩባቸው መድረኮች አሉ። ከኢትዮጵያውያን ውጭም ሊሆን ይችላል ውስጥ ያለውን የሥነ ጥበብ መንፈስ አነቃቅተው የበለጠ የነሱን አርአያነት እንድከተል አድርገውኛል የምትሏቸውን የምታደንቋቸውን፣ ከራሳችሁ ሙያና የእድሜ እኩዮች ደግሞ የምታደንቁት ስራ ካለ እስኪ ንገሩኝ። ዳዊት፣
ከልጅነት ጀምሮ በዚህ ጥበብ ሙያ ውስጥ እንድገባ የረዳኝ አንድ ጎረቤት ሰዓሊ ነበረ፣ አብርሃም አሪ ይባላል። እሱ ብዙ እዚህ ነገር ውስጥ እንድገባ እየገፋፋኝ ነው ከልጅነት ጀምሮ፣ ይሄ ሀሳብ ይሄ ፍላጎት እንዲኖረኝ እሱ ነው። ሁለተኛ፣ አርት ስኩል ከመግባት በፊት ሀይ ስኩል ያለው መድኃኒዓለም ትምህርት ቤት ውስጥ አንድ የስዕል ክፍል ይዘው ለአርት ስኩል ብዙ ልጆችን መጋቢ የነበሩ ጋሽ ተስፋዬ ይባላሉ። እሳቸው ብዙ ክሬዲት አልተሰጣቸውም እስካሁን ድረስ። መምህር ነበሩ፣ ለአርት ስኩል አዘጋጅ ናቸው። ብዙዎቻችን እዛ ትምህርት ቤት ኤክሰርሳይዝ አድርገን ብዙ አጥንተን አርት ስኩል ኢንትራንስ ኤግዛም ተፈትነን ነው የምንገባው እና ምንድን ነው መጋቢ ለዛ የነበሩ ሰው ናቸው እና ብዙ ስማቸው አይነሳም። ስለዚህ በዚህ አጋጣሚ እሳቸውን ማመስገን እፈልጋለሁ። እዛ ገብቼ 2 ዓመት እሳቸው ጋር ሰርቼ አርት ስኩል ነው የገባሁት። እንግዲህ አርት ስኩል ደግሞ ስገባ ብዙ አርቲስቶች አሉ። ታደሰ መስፍን አስመራቂ ነው። እሱ በህይወቴ ውስጥ ወይም በሙያዬ ውስጥ ትልቅ ኢነርጂ እና አቅም የሰጠኝ ሰው ነው። ስራዎቹንም በማይባቸው ጊዜ በጣም ብዙ ኢንስፓየር ያደርገኛል። ጉልበቱ፣ አቅሙ፣ እውቀቱ ለእኔ ብቻ ሳይሆን ለብዙ ወጣት ሰዓሊዎች፣ በጣም ብዙ አርቲስቶችን ብጠይቅ ተመሳሳይ መልስ ይሰጠዋል ብዬ አስባለሁ። ታደሰ መስፍን ትልቁ አርቲስቴ ነው ለእኔ ኢትዮጵያ ውስጥ አለው። እነ መዝገቡ ተሰማ የመሳሰሉ አርቲስቶች አሉ። ከወጣት ከመጣ እንግዲህ ከጓደኞች ጀምሮ እኛ አጋጣሚና እድሉን አግኝተን እዛኛው መድረክ ላይ ብንሄድም የኔ እዛ ጋር የመሄድ ውጤት የጓደኞቼ አስተሳሰብ፣ አብረን ዲስከስ የምናደርገው የምናወራው፣ የምንሰራቸው፣ የምናያቸው ነገሮች የነዛ ሁሉ ድምር ውጤት ነው የኔ የስራ ውጤት ብዬ ማም ነው። ስለዚህ ከአቤ አብሬያቸው የምሰራ 2 ልጆች አሉ። እንደ ስቱዲዮ አበሻ ስቱዲዮ ይባላል። ወርቅነህ በዙና የዮሴፍ ሉሌ ይባላሉ የኔ አጋር ወይም ደግሞ አብሮ የሚሰሩ ሳቢዎች። በተቀረው ከማድንቃቸው ደግሞ ሚካኤል ጸጋዬ ፎቶግራፈር ነው። ትልቅ ስም ያለው ፎቶግራፈር ነው። ወጣት ነው። ጥሩ ስም እያያዘ የመጣ ነው። እንደነ ቴድሮስ አጎስ የመሳሰሉ እንደነ ኢዮ ኪታባ የመሳሰሉ ጥሩ ጥሩ ወጣት አርቲስቶችም እየመጡ ያሉ ይመስለኛል። እንዳለ የሚባሉም አንድ ወጣት ጥሩ አርቲስት አለ። እነዚህ እነዚህ እኔ በግሌ ቦታ የምሰጣቸው ወደፊት ትልቅ ቦታ ላይ ይሄኛው መድረክ ቢያገኙ ጥሩ ቦታ ይደርሳሉ ብዬ ማስባቸው ናቸው።
ግሩም ኢትዮጵያውያን ያልሆኑ በስራዎቻቸው ከምትማረክላቸው በአሳሳል ዘይቤያቸው ይወደድክላቸው ካሉ የመጨረሻ እናድርግ ባንተ በኩል።
አዎ እንግዲህ እኔ ተማሪ በነበርኩባቸው ጊዜያቶች ስፔሲፊክ ላይ ድሮይንግ ላይ ፔንቲንግ ላይ ያተኮረ ነገሮችን እወድ ነበር እና እንደዚያ አይነት ቦታዎች ላይ እንደ ኢጎንሺሌ የመሳሰሉ ጥሩ እጅ ያላቸው ከኔ ጋር ጥሩ ኢነርጂ ያላቸው ብዬ ማስባ ይቻላል ወይም የእነሱን ስሜት እኔ ጋረዋለሁ የምለው ኢጎንሺሌ የሚባል አለ።
ማነው እሱ?
እሱ ባሻ አውስትሪያን አርቲስት ነው። እነሱን የመሳሰሉ ከዛ በኋላ ግን አሁን በእድሜም እየገፋ ነገሮችንም እያጠራ ስትመጣ ደግሞ እያንዳንዱ የስነጥበብ ወይም የስዕል ዘርፍ እስከ ኢንስታሌሽን ድረስ የሚሄደው የማየትና የመሳብ የመመሰጥም አቅም ስላለው እያንዳንዱ ላይ ከሪያሊስቲክ ጀምሮ እስከ ኢንስታሌሽን ያሉትን በጥሩ መልኩ ከተሰሩ ለነዛ ነገሮች ቦታ እሰጣለሁ፣ አተኩሬ ማያለሁ። ግን አሁን ከማደንቃቸው ደግሞ በህይወት ካሉ ሰዓሊዎች አንድ ጀርመን አርቲስት አለ፣ ባዝሌት ይባላል። እስካሁን በህይወት አለ። የእሱ ስራዎችም እወዳቸዋለሁ።
መልካም አማኑኤል፣ እድሉ ያንተ ነው። ለዳዊት በወረወርኳቸው ጥያቄዎች ውስጥ ያንተን ምልከታ ያንተን መነጽር እይታዎች እንጋራ። በአገር ውስጥ ከአንጋፋ እስከ ወጣት እንዲሁም ከሀገር ውጭ ዓለም አቀፍ እውቅና ያላቸው የቀደሙም ሆነ የአሁን ስነ ጥበብ ባለሙያዎች ውስጥ የትኞቹን ታደንቃለህ? ለምን?
እሺ፣ የኔ የሁሉም ትላልቆቹ ከኔ በላይ ሆነው ነገሮችን በመልካም ሲያስኬዱ የነበሩ ትላልቅ ሰዓሊዎች ልክ እንደ ዳዊት ነው ልጠቅስ የምችለው። እስካሁን ሀይል ይዘው እኛ እያየን ሀይል እየሰጡን ያሉ አርቲስቶች ናቸው፣ አባቶች ናቸው እንደማለት ነው። እና እነሱን አሁን አገሩ ላይ ያሉትን በጣም ትላልቅ አርቲስቶች አደንቃለሁ።
እሺ፣ ስም ጥራልኝ እስኪ።
ተመሳሳይ ታደሰ መስፍን በጣም ወደዋለሁ። የሆነ የተረጋጋ ነገር አይበታለሁ። በቃ ሁልጊዜ የእሱ ስራ የተረጋጋ ነገር አይበታለሁ። የመዝገቡን ያለው የመዝገቡን ደግሞ ትዕግስት አይበታለሁ። እና በቃ ጥሩ ሀይል ናቸው። ሁልጊዜ እየቆዩ እየመጡ የሆነ ነገር ያሳየዋል፣ የሆነ ነገር ይሰጠዋል። እና እነሱን ወዳለውኝ። ከወጣት ደግሞ ቅርቤም ስለሆነ ሊሆን ይችላል የኤፍሬም ስራዎችን ወዳለውኝ።
ኤፍሬም ማን ነው?
ኤፍሬም ሰለሞን ግራፊክስ አርቲስት አለ እና ውድቀት የሚሰራ ጎበዝ ነው። እሱም የሚያመጣቸውም ሀሳቦች ጥሩ ናቸው። ጊዜ ሰጥቶ ስለሆነ የሚሰራው ነገር ጊዜ የሚያሰጥም ስለሆነ ያንን ጊዜ ሰጥቶ የሚሰራውም ነገር ስታየው ከስራው አንጻር የእሱንም አስተሳሰብ መገመት እንችላለን። ኪሩቤል መልክ የሚባል እየመጣ ያለ ልጅ አለ፣ ጨርቅ ላይ ይሰራል። ከውጭ ካለው ነገር ጋር አይቼ እዚህ ጋር ያለውንም ነገር አንዳንድ ነገሮች አይቼ ውስጤ ማለት ጥሩ ነገር የሚያስቀምጡልኝ ማለት ነው። እንደገና ያው የዳዊት ስራዎችም በጣም ደስ ይላል።
ዳዊት ማን?
ዳዊት አበበ። ያው
አሁን እያወራሃለሁ። እሺ፣ እንድታረጋግጥልኝ።
ደስ ይሉኛል። በአጠቃላይ እነሱ ጋር ያለው ቲም እንዳለ በጣም ደስ ይለኛል። ስራቸው ጥሩ ነው፣ እወድላቸዋለሁ። ከውጭ እኔ ነጻነት እወዳለሁ። ማለት ግልጽ እንደዚሁ ስናወራ በምንም በብዙ ነገር ነጻ የሆነ ነገር ላይ እወዳለሁ። ነጻነት በጣም ጥሩ ነው እና በጣም ማከብረው ደስ የሚለኝ አርቲስት በአጋጣሚ ሰው ነው። ያንተ ስራ ወደ እሱ አይነት ዘይቤ ያለው ቴክኒካል ነገሩ ወደዛ ይሄዳል ምናምን ብለውኝ ከዛ ካወቅኩት በኋላ ስለ እሱ ማንበብ የሆነ ነገሮች ሳይ በጣም ነጻነቱ አርቲስት ነው እና ይሄ አርቲስት ጃን ሚካኤል ባስኪያ ይባላል እና በነጻነት ነው የሚሰራው። የሚፈልገውን ነገር እንደሚሰራ ከስራው ታያለ። የእኔ ውስጤ ያለውን ነገር በደንብ ያበረታታልኛል። ወደ እሱ የመምሰል ሳይሆን ይሄ ሀይሉን ይሰጠኛል።
ያነቃቃል።
ነገር ውስጥ ባየው ቁጥር ሰው የሚፈልገውን ሳይሆን እሱ የሚፈልገውን ነው የሚያደርገው እና አንተ የምትፈልገውን ባረክ ቁጥር ያንተ የሆነ ነገር ነው የምታገኘው። ያንተ ያልሆነ ማለት ዝም ብሎ የሚያጨበጭብልህ ሰው አይመጣም።
በሰዎች ስሜት አትገፋፋም። በስራ በመንፈስ በመራት ሄዳለ።
ከሌን ይወደው ይሆን ከሌን ይጠላው ይሆን አትልም እና ወደ ራስ ሀሳብ እንድትመለስ የራስህን ነገር እንድትሰራ ያደርጋል እና በጣም ወደዋለኝ። ወጣት ሆኖ ደግሞ አሁን አንድ ሌላ ሳል ያለ ኦስካር ሞረል የሚባል ሞሬል ኦስካር ሞሬል የሚባል ማለት ነው። ልክ እሱ እንደዚሁ በነጻነት አይቲ ወይ ኮሎምቢያ ነው፣ ኮሎምቢያ እንደዚህ ነው። እሱም የዚህ አይነት አሰራር ነው የሚሰራው። ከውጭ ስላልከኝ ያው ሁለቱም በጣም ወዳቸዋለሁ።
ጃን ሚካኤል ባስኪያስ?
ጃን ሚካኤል ባስኪያም በህይወት የለም።
የምን ሀገር ተወላጅ ነበር?
ጃን ሚካኤል ባስኪያ አሜሪካን ነው የኖረው። ትውልዱ አመጣጡ ከአይቲ ነው፣ ግን ኒውዮርክ ነበር የሚኖረው።
እና ያው የቆየሁትም እሱ ያለበትን አካባቢ ለማየት ወደ ቡሽዊክ አካባቢ ሄጄ ነበር ብሮክሊን እና እነዚህ አርቲስቶች በጣም
አደንቃለሁ። ግሩም አማኑኤል ተገኔ፣ ዳዊት አበበ በቅርቡ በኒውዮርክ የተካሄደውን ዓለም አቀፍ አውደ ትርኢት ተንተርሶ ስራዎቻችሁንና አለፍ ብለንም የምታደንቋቸው የሌሎች ስራዎች ጭምር የስነ ጥበቡን ዓለም ዛሬ ያለውን ሁኔታ ጨምራችሁ አወያይታችሁናል። በሌላ ዝግጅት በሌላ ቃለ ምልልስ መልሼ እንደማገኛችሁ ተስፋ አድርጋለሁ። ለአሁኑ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
በጣም አመሰግናለሁ። በጣም እናመሰግናለሁ።
በመቀጠል አድማጮች፣ ሳይንስና ቴክኖሎጂ አዘጋጅና አቅራቢው ሰለሞን አባተ ነው።
የዩናይትድ ስቴትስ መንግሥት አፕልና ማይክሮሶፍትን ከመሳሰሉ ግዙፍ የመረጃና የመገናኛ ቴክኖሎጂ ኩባንያዎች ጋር ትንቅንቅና መፋጠጥ ውስጥ ገብቶ ቆይቷል። የዚህ ትንቅንቅ ሰበብ የተጠቃሚዎች የግል ገመና ጉዳይ ነው። መንግሥት ኢሜሎችን ያለ ተጠቃሚዎችና ያለ ባለቤቶቹ ዕውቅና ከጀርባቸው በቋሚነት ማየትና መፈተሹን መቀጠል ይፈልጋል። እንዲሁም የእጅ ስልኮች የማለፊያ ቀመሮች እንዲሰሩለትና አንድም እየሰበረ መግባት ያለ በለዚያም እየሾለከ የሚገባበት የጓሮ በር እንዲቀደድለትና ያ በር ሁሌም ክፍት ሆኖ እንዲቆይ ይፈልጋል። በቅርቡ ሳን በርናርዲኖ ካሊፎርኒያ ለተፈጸመውና የ14 ሰው ሕይወት ለጠፋበት የሽብር ጥቃት ተጠርጣሪ ናቸው የተባሉ በተኩስ ልውውጥ ውስጥ የተገደሉት ባልና ሚስት ሰዒድ ፋሩቅ እና ታሽፊን ማሊክ ይጠቀሙበት የነበረው አይፎን 5C የእጅ ስልክ እንዲከፈትለት ፌዴራሉ የምርመራ ቢሮ FBI አፕል ኩባንያን ሲነተርክ ሰንብቷል። አፕል ጨርሶውኑ አሻፈረኝ ያለ ጊዜ FBI ዳኛ ዘንዴዶ አፕል ስልኩን እንዲከፍት አሳዘዘ። አፕል የዳኛም ትዕዛዝ አልቀበልም አለ። ያኔ FBI ወደ አዋቂ ዘንድ ሄዶ $1,300,000 ከፈለና ስልኩን አስከፈተ። የኤፍቢአይ ዋና ዳይሬክተር ጄምስ ኮሜ ናቸው ይህንን ለጋዜጠኛ የተናገሩት። የሚፈልጉትን ካገኙ በኋላ የኤፍቢአይ መኮንኖች አፕል ላይ ከፍተውት የነበረውን የክስ ዶሴ አዘጉ። ነገር እንዲህ ማለቁ በጀ እንጂ ለአፕል አብዝቶ የከፋበት ነበር ብለዋል የኤፍቢአይ ዳይሬክተር ጆርጅታውን ዩኒቨርሲቲ ውስጥ ተዘጋጅቶ በነበረ የኢንተርኔትና የመረጃ ቴክኖሎጂ ጉዳዮች ውይይት ላይ ሲናገሩ። እንደ እውነቱ ግን ነገር በዚህ አላበቃም። ጥቂት ሳምንታትን ተሻግሮ ከምዕራብ ወደ ምስራቅ ዘለለና ኒውዮርክ ላይ ሌላ መፋጠት ተከተለ። ዩንፌንግ የሚባል ሰው የዛሬ 2 ዓመት አካባቢ ክራክ ኮኬይን የሚባል እጅግ አደገኛና ጎጂ አደንዛዥ ውሁድ ያቀባብላል ወይም ይነግዳል ተብሎ ይጠረጠርና ይያዛል። አሁን ታዲያ የፍትህ ሚኒስቴር መስሪያ ቤት የሚስተር ፌንግን በአይኦኤስ 7 የሚሠራውን አይፎን 5S ገብቶ መበርበር ይፈልጋል። አፕልን ቢጠይቁት አሁንም እምቢ አለ። ፍትህ ሚኒስቴርም እንደ ቀድሞው FBI አድራጎት ሁሉ ሌሎች መንገዶችን ፈላለገና አፕልን ተወው፣ ፓስወርዱን አግኝቸዋለሁ አለ። የኒውዮርኩ የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኛ ጄምስ ኦሬንስታይን አቋም ግን ከሳን በርናርዲኖ የወረዳ ፍርድ ቤት ዳኛ የተለየ ነበር። የመንግሥቱ አቤቱታ ትርጉም የለሽና ሊፈቀዱ የማይገባቸውን መዘዞች ያስከትላል ሲሉ ነው ዳኛው የጠቅላይ አቃቤ ሕግን ጥያቄ ውድቅ ያደረጉት። ይህ ንትርክ አያበቃም። መንግሥት 227 ዓመት ያስቆጠረ እኔን የሚያግዝ ሕግ አለ ብሏል። መንግሥት በዳኛው ውሳኔ ተከፍቷል። ጠቅላይ አቃቤ ሕግ ሎሬታ ሊንችን የጠቀሰው ዘ ጋርዲያን ጋዜጣ በሳን በርናርዲኖ ጉዳይ አፕል ሌሎች በሺዎች የሚቆጠሩ ኩባንያዎች እንደሚያደርጉት ሁሉ ለትዕዛዙ ይገዛል የሚል ተስፋ እንዳላቸው መናገራቸውን ዘግቧል። አፕል እንዲህ አይነቱን የመንግሥት አቋም ሕገ መንግሥቱን የሚጥስ እንደሆነ ሲናገር፣ መንግሥት ደግሞ አፕል ለገበያው ማሟሟቂያ ሲል የያዘው ግትር ፈሊጥ እንጂ ውሎ አድሮ መንበርከኩ አይቀርም የሚል እምነት አለው። ማንም ሆንክ ማን በአሜሪካ ሕግ ከሁሉም በላይ ነው የሚሉም አሉ። ስለዚህ ጉዳይ የተነሳው ንግግር እንዲህ ተጧጡፎ ባለበት ሁኔታ በቴክኖሎጂውና በገበያው ዓለም ውስጥ ያሉት ሰዎች ያሏቸው አስተሳሰቦችም እጅግ የሰፉ ናቸው። ከአቶ ተሻገር ተስፋዬ ልነሳ። በካሊፎርኒያው ሲሊከን ቫሊ ኢንጂነርና ሥራ ፈጣሪ ናቸው።
አድማጮች፣ የሳይንስና ቴክኖሎጂ ፕሮግራሙ አላበቃም። በቀጣዩ ሳምንት በሌላ ዝግጅት እንገናኛለን። ማጠቃለያ ዜና እናሰማና እንሰናበታለን።
በኦሮሚያ የተቀሰቀሰውን ተቃውሞ ስድስተኛ ወር ምክንያት በማድረግ ዛሬ በዓለም ዙሪያ የሚገኙ የኦሮሞ ተወላጆችና ሌሎች ኢትዮጵያውያን በትዊተርና በፌስቡክ አማካኝነት ዘመቻ ከፍተዋል። በኦሮሚያ ፌዴራሊስት ኮንግሬስ ዓለም አቀፍ እርዳታ ሰጪ ቡድን አስተባባሪነት ዛሬ በኢትዮጵያ ሰዓት አቆጣጠር እኩለ ቀን ላይ የተጀመረው ዘመቻ ዋና ዓላማም ባለፉት ስድስት ወራት መንግሥት በኦሮሞ ብሔረሰቦች ላይ አካሂዷል ያሉትን ሕገ ወጥ ግድያ፣ ድብደባና ከቤት ንብረት የማፈናቀል ወንጀል ለማጋለጥ ነው።
የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በ19 በ22ና በ25 ሜትር ባንድ ከ3 ሰዓት ጀምሮ የሚያስተላልፈውን ስርጭት የዛሬውን እዚህ ላይ አብቅቷል። ያስተናግድናችሁ ቆንጂት ታዬና
ሰለሞን ክፍሌ ከአቀናባሪያችን ንጉሡ ተምሬ እንዲሁም ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ወደ ትግርኛ ቋንቋ ስርጭት እናልፋለን። ደህና ደሩ።